Jehovah highly values the loyalty of his worshippers.
አገልጋዮቹም ያሳዩትን ታማኝነት ከፍ አድርጎ ይመለከታል። ባስቸጋሪ ሁኔታውስ ሆነን የምናሳየውን ታማኝነት ደግሞ ይበልጥ ያደንቃል። ይሁዋ ለሱ ምን ጊዜም ታማኝ ስንሆን ምን ያደርጋል? እሱም በመላሹ ለኛ ታማኝ ይሆናል። መዝሙር 145 ቁጥር 17 ይሁዋ በሥራው ሁሉ ታማኝ ነው ይላል። ይህም ምን ጊዜም በይሁዋ መተማመን እንደምንችል ያረጋግጥልናል። ወዳጆቹን በፍጹም አይተዋቸው።
How do you feel about having Jehovah?
ይሁዋ ከጎናችሁ እንደሆነ ስታውቁ ምን ይስማችኋል? ከዚህ የበለጠ በረከት የለም።
Jehovah is willing.
ይሁዋ ለሕዝቦቹ ሲል ገደብ የሌለውን ኃይሉን ለመጠቀም ፈቃደኛ ነው። ስለዚህ ከይሁዋ ጎን መቆማችን ተገቢ ነው። በዚህ የተነሳ ሁሉም የይሁዋ አገልጋዮች ማለት ይቻላል እሱን ማምለክ ሲጀምሩ ለእሱ ታማኝ መሆን ይፈልጋሉ። ሆኖም ለአምላክ ታማኝ ለመሆን በመፈለግ ለአምላክ ታማኝ እንደሆኑ በመናገርና ምን ጊዜም ለአምላክ ታማኝ በመሆን መካከል ትልቅ ልዩነት አለ። እያንዳንዳችን ለይሁዋ ያለን ታማኝነት መፈተኑ አይቀርም። በዚህ ጊዜ ከይሁዋ ጎን ለመቆም ቆራጥ እርምጃ ተወስዳላችሁ? እስራኤላውያን ከግብጽ ከወጡ ብዙም ሳይቆይ በሲና ምድረ በዳ ያሉ የታማኝነት ፈተና አጋጥሟቸው ነበር። የአምላክ ሕዝቦች መጀመሪያ አካባቢ ለይሁዋ ታማኝ ለመሆን ቆርጦ ነበር። ለአምላክ ታማኝ ለመሆን ቃል ገብቶ ነበር። ይሁዋም በበኩሉ ምን ጊዜም ታማኝ እንደሚሆንላቸው ቃል ገብቶላቸዋል። ከዚህ ዘገባ ምን ትምህርት እናገኛለን? እባካችሁ ዘጸአት 20 ከ1 እስከ 7 እናንብብ።
ከዚያም አምላክ ይህን ቃል ሁሉ ተናገረ።
ከግብጽ ምድር ከባርነት ቤት ያወጣው እኔ አምላክ ይሁዋ ነኝ። ከእኔ በቀር ሌሎች አማልክት አይኖሩ። በላይ በሰማያት ወይም በታች በምድር አሊያም ከምድር በታች በውሃ ውስጥ ባለ በማንኛውም ነገር አምሳል የተቀረጸን ቅርጽ ወይም የተሰራ ምስል ለራስህ አታድርግ። አትስገድላቸው። ተታለህም እነሱን አታገልግል። ምክንያቱም እኔ አምላክ ይሁዋ እኔ ብቻ እንድመለክ የምፈልግና በሚጠሉኝ ሁሉ ላይ በአባቶች ስህተት የተነሳ በልጆቻቸው እንዲሁም በሦስተኛና በአራተኛ ትውልዶቻቸው ላይ ቅጣት የማመጣ አምላክ ነኝ። ሆኖም ለሚወዱኝና ትእዛዛቴን ለሚጠብቁ እስከ ሺህ ትውልድ ድረስ ታማኝ ፍቅር የማሳይ አምላክ ነኝ። የአምላክህን የይሁዋን ስም በከንቱ አታንሳ። ምክንያቱም ይሁዋ ስሙን በከንቱ የሚያነሳውን ሳይቀጣ አይተው።
ሁኔታውን በዓይነ ህሊናችሁ ለመሳል ሞክሩ። የአምላክ ሕዝቦች ይሁዋ በግብጽ ላይ 10 መክሰፍት በማምጣትና ቀይ ባህርን እንዲሻገሩ በማድረግ አስገራሚ ኃይሉን ካሳያቸው ከሦስት ወር በኋላ በኃይል በሚናወጠው በሲና ተራራ ፊት ቆመዋል። ነጎድጓድ አለ፣ መብረቅ አለ፣ ጥቅጥቅ ያለ ደመናና ከባድ ጭስም አለ። እንዲሁም ኃይለኛና የማያቋርጥ የመለከት ድምፅ ይሰማል። በዚህ ሁኔታ ውስጥ ይሁዋ ታማኝ አምላክ እንደሆነና እሱን ብቻ ለሚያመልኩ ሰዎች ታማኝ ፍቅር እንደሚያሳይ ገለጸ። ይሁዋ እናንተ ከኔ ጎን ከቆማችሁ እኔም ከጎናችሁ ቆማለሁ ያላችሁ ያህል ነበር። ታዲያ እስራኤላውያን ይሁዋ ቃል ሲገባላቸው ምን ምላሽ ሰጡ? ዘጸአት ምዕራፍ 24 ከቁጥር 3 እስከ 18ን በማንበብ የሆነውን ነገር እንመልከት።
ከዚያም ሙሴ መጥቶ የይሁዋን ቃል ሁሉ እንዲሁም ድንጋጌዎቹን በሙሉ ለሕዝቡ ነገራቸው። ሕዝቡም ሁሉ እንዲህ ሲሉ በአንድ ድምፅ መለሱ።
ይሁዋ የተናገረውን ቃል በሙሉ ለመፈጸም ፈቃደኞች ነን።
ስለሆነም ሙሴ የይሁዋን ቃል ሁሉ በጽሑፍ አሰፈረ። በማለዳም ተነስቶ በተራራው ግርጌ መሰዊያና 12ቱን እስራኤል ነገዶች የሚወክሉ 12 አምዶች ሠራ። ከዚያም ወጣት እስራኤላውያን ወንዶችን ላከ። እነሱም የሚቃጠሉ መባዎችን አቀረቡ። እንዲሁም በሬዎችን የህብረት መስዋዕቶች አድርገው ለይሖዋ ሰዉ። ሙሴም ከደሙ ግማሹን ወስዶ በሳህኖች ውስጥ አስቀመጠው። ግማሹን ደም ደግሞ በመሰዊያው ላይ ረጨው። ከዚያም የቃል ኪዳኑን መጽሐፍ ወስዶ ድምፁን ከፍ በማድረግ ለሕዝቡ አነበበ። ሕዝቡም እንዲህ አሉ፣
ይሖዋ የተናገረውን ሁሉ ለመፈጸምና ለመታዘዝ ፍቃደኞች ነን።
በመሆኑም ሙሴ ደሙን ወስዶ በሕዝቡ ላይ ረጨው፣ እንዲህም አለ፣
በእነዚህ ቃላት መሠረት ይሖዋ ከእናንተ ጋር የገባው ቃል ኪዳን ደም ይህ ነው።
ሙሴ፣ አሮን፣ ናዳብ፣ አቢሁና ሰባዎቹ የእስራኤል ሽማግሌዎች ወደ ላይ ወጡ። የእስራኤልንም አምላክ አዩ። ከእግሩም ስር እንደ ሰማይ የጠራ የሰንፔር ንጣፍ የሚመስል ነገር ነበር። እሱም በእስራኤል አለቆች ላይ ጉዳት አላደረሰባቸውም። እነሱም እውነተኛውን አምላክ በራእይ ተመለከቱ፣ በሉ፣ ጠጡም። በዚህ ጊዜ ይሖዋ ሙሴን እንዲህ አለው፣
ወደ እኔ ወደ ተራራው ውጣና በዚያ ቆይ። ለሕዝቡ መመሪያ እንዲሆን እኔ የጻፍኩትን ሕግና ትእዛዝ የያዙትን የድንጋይ ጽላቶች እሰጥሃለሁ።
በመሆኑም ሙሴ ከአገልጋዩ ከኢያሱ ጋር ተነስቶ ወደ እውነተኛው አምላክ ተራራ ወጣ። ሽማግሌዎቹን ግን እንዲህ አላቸው፣
ወደ እናንተ እስክንመለስ ድረስ እዚሁ ጠብቁን። አሮንና ሁር አብሯችሁ ናቸው። ሙግት ያለው ሰው ቢኖር እነሱ ፊት መቅረብ ይችላል።
ሙሴም ወደ ተራራው ሲወጣ ደመናው ተራራውን ሸፍኖት ነበር። የይሖዋም ክብር በሲና ተራራ ላይ እንዳረፈ ነበር። ደመናውም ለስድስት ቀናት ተራራውን ሸፍኖት ነበር። በሰባተኛውም ቀን ከደመናው መሃል ሙሴን ጠራው። ሁኔታውን ይከታተሉ ለነበሩት እስራኤላውያን የይሖዋ ክብር በተራራው አናት ላይ እንዳለ የሚባል ለእሳት ሆኖ ታያቸው። ከዚያም ሙሴ ወደ ደመናው ገባ፣ ወደ ተራራውም ወጣ። ሙሴም በተራራው ላይ 40 ቀንና 40 ሌሊት ቆየ።
Imagine how thrilled the Israelites must እስራኤላውያን ምን ያህል ተገርሞ ሊሆን እንደሚችል አስቡ። በእውነተኛው አምላክ ፊት ቆመዋል። ይሖዋ ታማኝ እንደሚሆንላቸው ቃል ገባላቸው። እነሱም ከሱ ጋር ቃል ኪዳን አደረጉ። ይሖዋ በዘጸአት ምዕራፍ 19 ቁጥር 5 ላይ ቃሌን በጥብቅ ብትታዘዙና ቃል ኪዳኔን ብትጠብቁ መላው ምድር የኔ ስለሆነ እናንተ ከሌሎች ሕዝቦች ሁሉ የተመረጣችሁ ልዩ ንብረቶች ትሆናላችሁ ብሏቸው ነበር። እስራኤላውያን ይሖዋን ለመታዘዝ እንዲያውም ለሱ ታማኝ ለመሆን ቁርጥ ውሳኔ ማድረጋቸውም ያስገርም አይደለም። ሕዝቡ ይሖዋ የተናገረውን ሁሉ ለመፈጸምና ለመታዘዝ ፈቃደኞች ነን ብለው በአንድ ድምፅ ተናገሩ። ሆኖም ቀደም ሲል እንደጠቀስነው ለአምላክ ታማኝ ለመሆን በመፈለግ ለአምላክ ታማኝ እንደሆኑ በመናገርና ምን ጊዜም ለአምላክ ታማኝ በመሆን መካከል ትልቅ ልዩነት አለ። በዘገባው ላይ እንዳየነው እስራኤላውያን መጀመሪያ ላይ ለይሖዋ ታማኝ ለመሆን ቆርጠው ነበር። ሆኖም ያልተጠበቀ ፈተና ሲያጋጥማቸው ታማኝ ሆነው ይቀጥላሉ? እስቲ ዘጸአት ምዕራፍ 32 ከቁጥር 1 እስከ 35 ሲነበብ እንከታተል።
በዚህ ጊዜ ሕዝቡ ሙሴ ከተራራው ላይ ሳይወርድ እንደ ቆየ አየ። በመሆኑም አሮንን ከበው እንዲህ አሉት፣
እንግዲህ ከግብፅ ምድር መርቶ ያወጣን ያ ሙሴ ምን እንደደረሰበት ስለማናውቅ፣ በል ተነስተህ ከፊት ከፊታችን የሚሄድ አምላክ ሥራለን።
አሮንም እንዲህ አላቸው፣
በሚስቶቻችሁ እንዲሁም በወንዶችና በሴቶች ልጆቻችሁ ጆሮች ላይ ያሉትን የወርቅ ጉትቻዎች አውልቃችሁ አምጡልኝ።
በመሆኑም ሕዝቡ ሁሉ በጆሮቻቸው ላይ የነበሩትን የወርቅ ጉትቻዎች እያወለቁ ወደ አሮን ያመጡ ጀመር። እሱም ወርቁን ከነሱ ወስዶ በቅርጽ ማውጫ ቅርጽ አወጣለት፣ የጥጃ ሐውልትም አድርጎ ሠራው። እነሱም እንዲህ ይሉ ጀመር፣
እስራኤል ሆይ ከግብፅ ምድር መርቶ ያወጣህ አምላክህ ይህ ነው።
አሮንም ይህን ሲያይ በምስሉ ፊት መሠዊያ ሠራ። ከዚያም ድምፁን ከፍ አድርጎ እንዲህ ሲል ተናገረ።
ነገ ለይሖዋ የሚከበር በዓል አለ።
በመሆኑም በማግስቱ በማለዳ ተነስተው የሚቃጠል መባና የኅብረት መሥዋዕት ያቀርቡ ጀመር። ሊበሉና ሊጠጡ ተቀመጡ። ከዚያም ሊጨፍሩ ተነሱ። በዚህ ጊዜ ይሖዋ ሙሴን እንዲህ አለው።
ከግብፅ ምድር መርተህ ያወጣኸው ሕዝብህ ምግባረ ብልሹ ስለሆነ ሂድ፣ ውረድ። እንዲሄዱበት ካዘዝኳቸው መንገድ ፈጥነው ዞር ብለዋል። ለራሳቸውም የጥጃ ሐውልት ሠርተዋል። ለእሱም እየሰገዱና መሥዋዕት እያቀረቡ እስራኤል ሆይ ከግብፅ ምድር መርቶ ያወጣ አምላክህ ይህ ነው እያሉ ነው።
ይሖዋም በመቀጠል ሙሴን እንዲህ አለው።
ይህ ሕዝብ ግትር መሆኑን ተመልክቻለሁ። እንግዲህ አሁን ቁጣዬ እንዲነድባቸውና እንዳጠፋቸው ተወኝ። አንተን በእነሱ ምትክ ታላቅ ብሔር አደርግሃለሁ።
ሙሴም አምላኩን ይሖዋን ተማጸነ፣ እንዲህም አለ።
ይሖዋ ሆይ በታላቅ ኃይልና በብርቱ እጅ ከግብፅ ምድር ካወጣቸው በኋላ በሕዝብ ላይ ቁጣ የሚነደው ለምንድን ነው? ግብፃውያንስ ቀድሞውንም ቢሆን መርቶ ያወጣቸው ተንኮል አስቦ ነው። በተራሮች ላይ ሊገድላቸውና ከምድር ገጽ ሊያጠፋቸው ፈልጎ ነው። ለምን ይበሉ? ከሚነደው ቁጣ ተመለስ። በሕዝብ ላይ ይህን ጥፋት ለማምጣት ያደረግከውን ውሳኔ እስቲ እንደገና አስበው። ዘራችሁን በሰማያት ላይ እንዳሉት ከዋክብት አበዛዋለሁ። ለዘላለም ርስት አድርጎ እንዲወርሰውም ለዘራችሁ ለመስጠት ያሰብኩትን ይህን ምድር በሙሉ ሰጠዋለሁ በማለት በራሴ የማልክላቸውን አገልጋዮችህን አብርሃምን፣ ይስሐቅንና እስራኤልን አስታውስ።
በመሆኑም ይሖዋ በሕዝቡ ላይ እንደሚያመጣ የተናገረውን ጥፋት እንደገና አሰበበት። ከዚያም ሙሴ ሁለቱን የምስክር ጽላቶች በእጁ እንደያዘ ተመልሶ ከተራራው ወረደ። ጽላቶቹም በሁለቱም በኩል ተቀርጾባቸው ነበር፣ በፊትም ሆነ በጀርባ ተጽፎባቸው ነበር። ጽላቶቹ የአምላክ ሥራ ነበሩ። በጽላቶቹ ላይ የተቀረጸው ጽሑፍም የአምላክ ጽሑፍ ነበር። ኢያሱም ሕዝቡ ይጮህ ስለ ነበር ጫጫታውን ሲሰማ ሙሴን እንዲህ አለው።
በሰፈር ውስጥ የጦርነት ውካታ ይሰማል።
ሙሴ ግን እንዲህ አለው።
ይህ ድምፅ የድል መዝሙር አይደለም። ይህ ድምፅ በሽንፈት ምክንያት የሚሰማ የለቅሶ ድምፅም አይደለም። ይህ የምሰማው ድምፅ የተለየ መዝሙር ድምፅ ነው።
ሙሴም ወደ ሰፈሩ ሲቃረብ ጥጃውንና ጭፈራውን አየ። በዚህ ጊዜ ቁጣው ነደደ። ጽላቶቹንም ከእጁ ወርውሮ በተራራው ግርጌ ሰባበራቸው። የሰሩትንም ጥጃ ወስዶ በሳት አቃጠለው፣ ሰባብሮም ዱቄት አደረገው። ከዚያም በውሃው ላይ በመበተን እስራኤላውያን እንዲጠጡት አደረገ። ሙሴም አሮንን እንዲህ አለው።
ይህን ከባድ ኃጢአት ያመጣህበት ይህ ሕዝብ ምን ቢያደርግህ ነው?
በዚህ ጊዜ አሮን እንዲህ አለ።
ጌታዬ አትቆጣ፣ መቼም ይህ ሕዝብ ወደ ክፋት ያዘነበለ እንደሆነ አንተ ራስህ በሚገባ ታውቃለህ። ስለዚህ ከግብፅ ምድር መርቶ ያወጣን ያ ሙሴ ምን እንደደረሰበት ስለማናውቅ ከፊት ከፊታችን የሚሄድ አምላክ ሥራለን አሉኝ። በመሆኑም ወርቅ ያለው ሁሉ አውልቆ ይስጠኝ አልኳቸው። ከዚያም ወርቁን እሳት ውስጥ አልኩት፣ ይህም ጥጃ ወጣ።
በተቃዋሚዎቻቸው ፊት መሳለቂያ እንዲሆኑ አሮን ሕዝቡን መረን ስለለቀቃቸው ሙሴ ሕዝቡ መረን እንደ ተለቀቀ አስተዋለ። ከዚያም ሙሴ በሰፈሩ መግቢያ ላይ ቆሞ እንዲህ አለ።
ከይሖዋ ጎን የሚቆም ማን ነው? ወደ እኔ ይምጣ።
በዚህ ጊዜ ሌዋውያን በሙሉ በዙሪያው ተሰበሰቡ። እሱም እንዲህ አላቸው።
የእስራኤል አምላክ ይሖዋ እንዲህ ይላል፣ እያንዳንዳችሁ ሰይፋችሁን ታጠቁ። ከአንዱ በር ወደ ሌላው በር በመሄድና በሰፈር ውስጥ በማለፍ እያንዳንዱ ሰው ወንድሙን፣ ጎረቤቱንና የቅርብ ጓደኛውን ይግደል።
ሌዋውያኑም ሙሴ እንዳላቸው አደረጉ። በመሆኑም በዚያ ዕለት 3000 ገደማ የሚሆኑ ወንዶች ተገደሉ። ከዚያም ሙሴ እንዲህ አለ፣
እያንዳንዳችሁ በገዛ ልጃችሁና በገዛ ወንድማችሁ ላይ ስለተነሳችሁ ዛሬ ራሳችሁን ለይሁዋ ለዩ፣ እሱም ዛሬ በረከትን ያፈስላችኋል።
በማግስቱም ሙሴ ሕዝቡን እንዲህ አላቸው፣
ከባድ ኃጢአት ሠርታችኋል። እንግዲህ አሁን ኃጢአታችሁን ይቅር እንዲላችሁ አንድ ነገር ማድረግ እችል እንደሆነ ለማየት ወደ ይሁዋ ወጣለሁ።
በመሆኑም ሙሴ ወደ ይሁዋ ተመልሶ እንዲህ አለ፣
ይህ ሕዝብ የፈጸመው ኃጢአት ምንኛ ከባድ ነው! ይህ ወርቅ አምላክ ሠርተዋል። ሆኖም አሁን ፈቃድህ ከሆነ ኃጢአታቸውን ይቅር በል፣ ካልሆነ ግን እባክህ እኔን ከጻፍከው መጽሐፍ ላይ ደምስሰኝ።
ይሁንና ይሁዋ ሙሴን እንዲህ አለው፣
በእኔ ላይ ኃጢአት የሠራውን ሁሉ ከመጽሐፌ ላይ ደመስሰዋለሁ። በል አሁን ሄደህ ሕዝቡን ወደ ነገርኩ ስፍራ እየመራ ውሰዳቸው። እነሆ መልአኬ ከፊት ከፊት ይሄዳል፣ ሕዝቡን በምመረምርበትም ቀን ስለ ሠሩት ኃጢአት ቅጣት አመጣባቸዋለሁ።
ከዚያም ይሁዋ በሠሩት ጥጃ፣ ይኸውም አሮን በሠራላቸው ጥጃ ምክንያት ሕዝቡን በመቅሰፍት መታ።
እስራኤላውያን በማንኛውም አጋጣሚ ለይሁዋ ታማኝ የሚሆኑ ይመስል ነበር። ሆኖም እምነታቸው ሙሴ ከእነሱ ጋር በመሆኑ ላይ የተመካ እንደሆነ ታየ። እስራኤላውያን ሙሴ ከጠበቁት በላይ በሲና ተራራ ላይ ሲቆይ ተጨነቁ። ምናልባትም ሙሴ እንደ ተዋቸው ተሰምቷቸው ሊሆን ይችላል። አሊያም በተራራው ላይ ሞቶ ይሆናል የሚል ስጋት አድሮባቸው ይሆናል። ምንም ይሁን ምን በምድረ በዳ ውስጥ ያለ ታማኝ መሪ እንደቀሩ ተሰምቷቸዋል። ታማኝነታቸው ፈተና ውስጥ ወደቀ። እስራኤላውያን እውነተኛ ታማኝነት ቢኖራቸው ኖሮ ይህ ግራ የሚያጋባ ሁኔታ በጭንቀት እንዲዋጡ ቢያደርጋቸውም እንኳ ሁኔታውን ይሁዋን ብቻ እንደሚያመልኩ የሚያሳዩበት አጋጣሚ አድርገው ይመለከቱት ነበር። እነሱ ግን ማጽናኛ ለማግኘት የሞከሩት በመብላት፣ በመጠጣት፣ በመፈንጠዝና በጣዖት አምልኮ በመካፈል ነው። ይህ አልበቃ ብሏቸው ግብዣውን ለይሁዋ የሚከበር በዓል ብለው ሰየሙት። ከዚህ የከፋው ደግሞ የወርቅ ጥጃው ይሁዋን እንደሚያመለክት በመናገር ራሳቸውን ማታለላቸው ነው። እንዲያውም በጣዖት አምልኮ እየተካፈሉ ለይሁዋ ታማኝ መሆን እንደሚችሉ ተሰምቷቸው ነበር። ለይሁዋ ታማኝ መሆን ፈልገው ነበር። የወርቁን ጥጃ እያመለኩም ለይሁዋ ታማኝ እንደሆኑ ይናገሩ ነበር። ሆኖም ይሁዋ እነሱንም ሆነ አምልኳቸውን የተመለከተው እንዴት ነው? ይሁዋ ሕዝቡ ምግባረ ብልሹ እንደሆነና የእሱን ፍቃድ ከማድረግ ዞር እንዳለ ለሙሴ ነግሮታል። ይሁዋ ብሔሩ በፈጸመው ክህደት ምክንያት ቁጣው በመንደዱ እነሱን ለማጥፋት አሰበ። ለይሁዋ ታማኝ ሳይሆኑ የቀሩት ግን ሁሉም እስራኤላውያን አይደሉም። ለምሳሌ ሙሴ በጣዖት አምላኪዎቹ ላይ ከባድ እርምጃ ወስዷል። የሠሩትን ጥጃ ወስዶ በሳት አቃጠለው፣ ሰባብሮም ዱቄት አደረገው። ሙሴ በሰፈሩ መግቢያ ላይ ቆሞ ከይሁዋ ጎን የሚቆም ማን ነው? ወደ እኔ ይምጣ ባለ ጊዜ ደግሞ ሌዋውያኑ በሙሉ በዙሪያው ተሰበሰቡ። ሌዋውያኑ ለይሁዋ ታማኝ ስለነበሩ ጣዖት አምላኪ የሆኑትን ዘመዶቻቸውንና ጎረቤቶቻቸውን ለመግደል ሰይፋቸውን አንስተዋል። ሙሴና ሌዋውያኑ ከይሁዋ ጎን እንደቆሙ ግልጽ ነበር። በምላሹም ይሁዋ ለነሱ ታማኝ ሆኗል። ይሁዋ ለወዳጆቹ ለአብርሃም፣ ለይስሐቅና ለያዕቆብም ታማኝ ነበር። ብሔሩን ያላጠፋው ለነሱ የገባውን ቃል በማስታወሱ ነው። በእርግጥም ይሁዋ ለሱ ታማኝ ከሆኑት ጎን ይቆማል። እባካችሁ የመጽሐፍ ቅዱስ ንባቡ የመደምደሚያ ክፍል ሲነበብ ተከታተሉ። አሁን ዘጸአት ምዕራፍ 34 ከቁጥር 1 እስከ 14 እናንብብ።
ከዚያም ይሁዋ ሙሴን እንዲህ አለው፣
እንደ መጀመሪያዎቹ ያሉ ሁለት የድንጋይ ጽላቶችን ጥረብ። እኔም በጽላቶቹ ላይ አንተ በሰበርካቸው በመጀመሪያዎቹ ጽላቶች ላይ የነበሩትን ቃላት እጽፍባቸዋለሁ። አንተም በጠዋት ወደ ሲና ተራራ ወጥተህ በዚያ በተራራው አናት ላይ በፊቴ ስለምትቆም በጠዋት ለመሄድ ተዘጋጅ። ሆኖም ከአንተ ጋር ማንም ሰው አይውጣ። ደግሞም በተራራው ላይ በየትኛውም ቦታ ሌላ ማንም ሰው አይታይ። ሌላው ቀርቶ በጎችም ሆኑ ከብቶች እንኳ በተራራው ፊት ለፊት አይሰማሩ።
በመሆኑም ሙሴ ልክ ይሁዋ ባዘዘው መሠረት የመጀመሪያዎቹን የሚመስሉ ሁለት የድንጋይ ጽላቶችን ከጠረበ በኋላ በጠዋት ተነስቶ ወደ ሲና ተራራ ወጣ። ሁለቱንም የድንጋይ ጽላቶች በእጁ ይዞ ነበር። ከዚያም ይሁዋ በደመና ውስጥ ወርዶ እዚያ ከሱ ጋር ሆነ። ይሁዋ የተባለውንም ስሙን አወጀ። ይሁዋም በፊቱ እያለፈ እንዲህ ሲል አወጀ፣
ይሁዋ ይሁዋ፣ መሐሪና ሩሩ የሆነ አምላክ፣ ለቁጣ የዘገየ ታማኝ ፍቅሩና እውነቱ እጅግ ብዙ የሆነ ታማኝ ፍቅርን ለሺዎች የሚያሳይ ስህተትን መተላለፍና ኃጢአትን ይቅር የሚል ጥፋተኛውን ግን በምንም ዓይነት ሳይቀጣ የማያልፍ እንዲሁም አባቶች ለሠሩ ስህተት በልጆች በልጅ ልጆች በሦስተኛና በአራተኛ ትውልድ ላይ ቅጣትን የሚያመጣ።
ሙሴም ወዲያውኑ መሬት ላይ ተደፍቶ ሰገደ። ከዚያም እንዲህ አለ፣
ይሁዋ ሆይ፣ በፊትህ ሞገስ አግኝቼ ከሆነ እባክህ ይሁዋ፣ እኛ ግትር ሕዝብ ብንሆንም በመካከላችን ሆነ አብረህን ሂድ። ደግሞም ስህተታችንንና ኃጢአታችንን ይቅርበል፣ እንደ ርስትህም አድርገህ ውሰደን።
እሱም መልሶ እንዲህ አለው፣
እንግዲህ እኔ ከእናንተ ጋር ቃል ኪዳን እገባለሁ፣ በመላው ምድርም ሆነ በብሔራት ሁሉ መካከል ፈጽሞ ተደርገው የማያውቁ ድንቅ ነገሮችን በሕዝብህ ሁሉ ፊት አደርጋለሁ። ለአንተ ስል የማደርገው ነገር የሚያስፈራ ስለሆነ በመካከላቸው የምትኖረው ሕዝቦች ሁሉ የይሖዋን ሥራ ያያሉ። እኔ ዛሬ የማዝህን ነገር ልብ በል። እኔም አሞራውያንን፣ ከነዓናውያንን፣ ሂታውያንን፣ ፈሪዛውያንን፣ ሂዋውያንንና ኢያቡሳውያንን ከፊትህ አስወጣቸዋለሁ። በምትሄድበት ምድር ከሚኖሩ ሰዎች ጋር ቃል ኪዳን እንዳትጋባ ተጠንቀቅ፣ አለዚያ ወጥመድ ይሆንብሃል። ከዚህ ይልቅ መሠዊያዎቻቸውን ታፈራርሳላችሁ፣ የማምለኪያ ዓምዶቻቸውን ትሰባብራላችሁ፣ እንዲሁም የማምለኪያ ግንዶቻቸውን ትቆራርጣላችሁ። ይሁዋ እሱ ብቻ እንዲመለክ የሚፈልግ አምላክ በመሆኑ የሚታወቅ ስለሆነ ለሌላ አምላክ አትስገድ። አዎ እሱ ብቻ እንዲመለክ የሚፈልግ አምላክ ነው።
ከዚህ የመጽሐፍ ቅዱስ ዘገባ ምን ትምህርት እናገኛለን? ለይሁዋ ታማኝ ለመሆን መፈለግ ብቻውን በቂ አይደለም። ይህ ብልሹ ዓለም ከይሁዋ መሠረታዊ ሥርዓቶች ርቀንም ለእሱ ታማኝ መሆን እንደምንችል እንድናስብ በማድረግ ሊያታልለን ይሞክራል። ሆኖም ይሁዋ እሱ ብቻ እንዲመለክ ነው የሚፈልገው። ሁላችንም መከራ እንደሚያጋጥመን የታወቀ ነው። ድንገተኛ የቤተሰብ ችግር ወይም ከባድ የኢኮኖሚ ችግር ሊያጋጥመን ይችላል። የጉባኤው አባላት ሊያስቀይሙን ይችላሉ። ወይም ደግሞ የጤንነት እክል ከባድ ስቃይ ሊያስከትልብን ይችላል። እንዲህ ያሉ ችግሮች ሲያጋጥሙን የይሁዋን መሠረታዊ ሥርዓቶች በመጣስ መፍትሄ እንደማይገኝ ምንጊዜ ማስታወስ ይኖርብናል። ከይሁዋ ጎን ለመቆም ቆራጥ እርምጃ መውሰድ ግን በረከት ያስገኛል። ይህ አስተማማኝ ተስፋ ነው፣ ምክንያቱም ይሁዋ እምነት የሚጣልበት የማይለወጥና እውነተኛ አምላክ ነው። እሱም ብቻ ለሚያመልኩ ሰዎች ታማኝ ፍቅር እንደሚያሳያቸው ቃል ገብቷል። ይሁዋ ከእኔ ጎን ከቆማችሁ እኔም ከእናንተ ጎን ቆማለሁ ያለን ያህል ነው። አሁን እንዳነበብነው ይሁዋ ለሕዝቡ ድንቅ ነገሮችን ያደርጋል። በርግጥም ይሖዋ መሐሪ ሩህሩህ ለቁጣ የዘገየ እንዲሁም ታማኝ ፍቅሩ እጅግ ብዙ የሆነ አምላክ ነው።